Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት ዘገባዎች መካከል ከዚህ ቀደም በትግራይ ሐራ በሚሊዮን የሚቆጠሩ ሰዎች እርዳታ ያገኙ ነበር። አሁንኛ ወደ ትግራይ መግባት አልቻሉም። በርግጥ ትግራይ ውስጥ አሁንም የሥራ ባልደረቦቻችን አሉ። ነገር ግን ከጦርነቱ ጋር መስራት አልቻሉም። የሚቀበላቸው ኢትዮጵያን ስደተኞች ቁጥር ያሻቀበ መምጣቱ እንዳሳሰበው የተባበሩት መንግስታት ድርጅት ሙሉ ዘገባው ቆየት ብሎ ይደመጣል።
ምግብ እንደሚገዛላቸው መጣፍ እንደ አንድ ወራፊ ዛቸው አስበው እንዲገዙ ምናፈረታታበት ፕሮግራሞች ናቸው።
የህፃናትን የንባብ ባህል ለማሳደግ ለአመታት የሰራው ኢትዮጵያ ሬድስ ወይንም ኢትዮጵያ ታምብስ ተቋም ከሰሞኑ የህፃናት መጽሐፍት ፌስቲቫል አከናውኗል። ቀደም ብለን የሰማናቸው የተቋሙ የኢትዮጵያ ቅርንጫፍ ኃላፊ ወይዘሪት የምስራች ወርቁ አብረውን ያመሻሉ። ሌሎች ጉዳዮችም የተካተቱበትን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አመሻችኋል። የትግራይ ነጻ አውጪ ግንባር በኤርትራ ላይ ያደረሰውን ጥቃት አጥብቀን እናወግዛለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ተናገሩ። ህወሓት እየተካሄደ ያለውን ግጭት ዓለም አቀፋዊ ለማድረግ የያዘው ሙከራ እንደማያዋጣም ገልጸዋል። ህወሓትና የኢትዮጵያ መንግስት ባለስልጣናት ግጭቱን የሚያበርድ ሰላምን መልሶ የሚያሰፍንና የሲቪሎችን ደህንነት የሚያስጠብቅ አስቸኳይ እርምጃ ጃ እንዲወስዱም እናሳስባለን ሲሉ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ በትዊተር ገጻቸው ላይ በጽሁፍ አሳስበዋል። ይህ በእንዲህ እንዳለ በኢትዮጵያ ውጊያው መቀጠሉና ቀዳሜ ዕለት አስመራ ላይ በህወሓት ኃይሎች የተተኮሰውን የሮኬት ጥቃት ተከትሎ ብሪታንያ በአስቸኳይ ግጭቱ እንዲበርድና የሲቪሎች ደህንነት እንዲጠበቅ ተማጽኖ አቅርባለች። የብሪታንያ የአፍሪካ ጉዳዮች ሚኒስቴር በውጊያው ለተጎዱ ሲቪሎች እርዳታ መድረሱን ለማረጋገጥ ከተራዶ ድርጅቶች ጋር በቅርበት እየሰራን ነው ሲሉም አስታውቀዋል። የዩናይትድ ስቴትስ ቦይንግ ኩባንያ ከበረራ ታግዶ የነበሩትን 737 ማክስ ጄቶቹ እንዲበሩ ከፌደራል አቪዬሽን አስተዳደር ዛሬ ፍቃድ ማግኘቱ ተገለጸ። የቦይንግ ማክስ ጄቶች በኢንዶኔዥያና በኢትዮጵያ አየር መንገድ ላይ በአጠቃላይ ከ346 ሰዎች በላይ ህይወትን ያጠፉ አደጋዎች ካደረሱ በኋላ ለሁለት አመታት ያክል ኩባንያው በመርመራ በአመራር ትርምስና ባለም አቀፍ ፍጥጫ ውስጥ ተጠምዶ ቆይቶ ነበር። ደቡባዊ አውስትራሊያ የእንቅስቃሴ ገደብ ስራ ላይ አውላለች። ይህ ሆነው በዋና ከተማዋ አዲስ የኮሮና ቫይረስ ተያዦች ቁጥር እየጨመረ ከመጣ በኋላ መሆኑም ታውቋል። በአዲሱ አመትም ከአንድ ቤት አንድ ሰው ብቻ እንዲወጣ ያም በምክንያት እንዲሆን የፊት መሸፈኛ ጭንብል መጠቀምም ግዴታ እንዲደረግ ተወስኗል። አድማጮች ለሰዓቱ ያዝነላችሁ አጫጭር የጋቢና ዜናዎች እነዚህ ነበሩ። ከቀሪ መርሃ ግብሮቻችን ጋር አብራችሁ ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ለትኩስ መረጃዎች ቪኦኤ አማርኛ የማህበራዊ አውታር ገጻችንን መጎብኘት አዘንጉ። ወደ ቀዳሚው ዘገባ እንሻገር። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR የሱዳን ቅርንጫፍ ባለፈው አንድ ሳምንት ውስጥ በቀን ከ4000 በላይ ኢትዮጵያውያን ስደተኞችን እየተቀበለ መሆኑን አስታውቋል። ከዚህ በተጨማሪም በትግራይ ክልል በሚገኙ 4 ስደተኛ ጣቢያዎች ውስጥ የሚኖሩ ከ100000 በላይ ኤርትራውያን ስደተኞችም ጉዳይ እንዳሳሰባቸውና በተለይም ጦርነቱ ባየለባቸው አካባቢዎች የሚገኙ 6500 ኤርትራውያን ለዳግም ስደት ይጋለጣሉ የሚል ስጋት እንዳላቸው የድርጅቱ ዋና ቃል አቀባይ ባባር ባሎች ለአሜሪካ ድምጽ አስታውቋል። ኤደን ገረመው የመንግስታቱ ድርጅት የስደተኞች ጉዳይ የውጭ ግንኙነት ኃላፊ ሶፊያ ጂንስ ሰነን አነጋግራ ተከታዩን አሰናድታለች።
ከባለፈው አንድ ሳምንት ጀምሮ እስከ ዛሬ ድረስ በትግራይ ክልላዊ መንግስት ህወሓትና በኢትዮጵያ ፌደራላዊ መንግስት መካከል የተፈጠረውን ጦርነት በመሸሽ ኢትዮጵያውያን ስደተኞች ወደ ጎረቤት ሀገር ሱዳን መትመማቸውን ቀጥለዋል። ይሄ ታዲያ በኢትዮጵያ ታሪክ ውስጥ ከነበረው ድርቅና የእርስ በርስ ጦርነት በኋላ ባለፉት 3 አስርት ዓመታት ውስጥ ለመጀመሪያ ጊዜ የተፈጠረ ነው። የተባበሩት መንግስታት ድርጅት የሱዳን የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀንሰን ታይቶ በማይታወቅ ሁኔታ እለትለት ከ4000 በላይ ሰዎች በእግርና የተለያዩ መጓጓዣዎችን በመጠቀም እየተሰደዱ መሆኑን ገልጸው እስከ ትላንትናው ምሽት ድረስም 29600 ሰዎች መመዝገባቸውንና ይሄ አሃዝም እየጨመረ መሆኑን ይገልጻሉ።
The past week we had on average 4000 daily arrivals in Sudan from Ethiopia, and the latest figures we had 29,600 registered as of yesterday evening.
ባለፉት ጥቂት ቀናት ውስጥ 4000 ስደተኞችን ስንቀበል ቆይተናል። እስከ ትላንት ማታ ድረስም 29,600 ስደተኞችን መዝግበናል። ይሄ አሃዝ ዛሬ ይጨምራል። ምክንያቱም እስካሁን ድረስ ስደተኞች እየመጡ ነው። አብዛኞቹ በሐምዳይት ድንበር በኩል ነው ወደ ሱዳን እየገቡ የነበረው። ሌላው አዲስ መረጃ ደግሞ ከሰኞ ዕለት ጀምሮ 600 የሚሆኑ ስደተኞች የአባይ ወንዝን ተሻግረው ከደቡባዊ ሱዳን አቅጣጫ መምጣት መጀመራቸው ነው። ይሄ በጣም የሚያሳዝን ጉዳይ ነው። ይሄ የሚያሳየው ግጭቱ እየተስፋፋ መሄዱን ነው። ካለፈው አርብ ጀምሮም ስደተኞችን ወደ ኡምላኩባ ጣቢያ እያዘዋወረ ነው። ይሄ አሁን ካሉበት በአውቶቡስ የ14 ሰዓት መንገድ ነው። እስከ ትላንት ድረስም 4100 ሰዎችን አዘዋውረናል። ይሁንና ጣቢያው ማስተናገድ የሚችለው 6500 ሰዎችን ብቻ ነው። ስለዚህም በቅርቡ እንደሚሞላ እንጠብቃለን ብለን ለማዳረስ እየሰራን ነው።
But the capacity of the camp is maximum 6500. So we're expecting it to be full within few days.
ሶፊያ ጀንሰን የስደተኞች ቁጥር እለትለት መጨመሩ ተጨማሪ የስደተኛ ጣቢያዎችን ለመክፈት የሚያስገድድ በመሆኑ በጉዳዩ ላይ ከሱዳን መንግስትና ከአጋር ተቋማት ጋር እየተወያዩ መሆኑን ገልጸው በአንድ ሳምንት ጊዜ ውስጥም እጅግ ብዙ ግብረሰናይ ተቋማት የእርዳታ እጃቸውን እንደዘረጉም ያስረዳሉ።
So we are having more and more partners coming to the site and providing services. The World Food Program continues providing food.
ብዙ አጋር ድርጅቶች እያገዙን ነው። የዓለም የምግብ ድርጅት በሁሉም ማዕከሎችና መሸጋገሪያዎች ምግብ ያቀርባልን ነው። ሙስሊም ኤድም በስደተኛ መሸጋገሪያ ድንበሮች ላይ ምግብ ያቀርባ ይገኛል። አሁን ደግሞ MSF መጥቷል። ይህም ስደተኞቹ የህክምና አገልግሎት እንዲያገኙ ያገዘ ነው። ዩኒሴፍ እና እኛም ትልልቅ የውሃ መያዣዎችን በመጠቀም የውሃ አቅርቦት እንዲኖር እየጣረን ነው። በተጨማሪም ብርድ ልብስ፣ ምንጣፍና የፊት መሸፈኛ ጭም
distributing blankets and mats and also face masks at the transit centers.
በሌላ በኩል በአፍሪካ ኢትዮጵያን ጨምሮ ለስድስት ሀገራት የመንግስታቱ ድርጅት የሰብአዊ ጉዳዮች ዋና ኃላፊ የሆኑት ማርክ ሎኮክ ለአሜሪካ ድምጽ እንዳስታወቁት በጦርነቱ በትግራይ ክልል ሙሉ ለሙሉ የመሰረተ ልማት አገልግሎቶች መቋረጣቸውን ተከትሎ ከባድ የሆነ ሰብአዊ ቀውስ እንደሚፈጠር በመግለጽ የስደተኞቹ ጉዳይ የቀውሱ ቅምሻ ነው ይላሉ።
in need of humanitarian assistance for pre-existing reasons. But there's millions more in the neighboring areas.
ከዚህ ቀደም በትግራይ ሐራ በሚሊዮን የሚቆጠሩ ሰዎች እርዳታ ያገኙ ነበር። አሁንኛ ወደ ትግራይ መግባት አልቻሉም። በርግጥ ትግራይ ውስጥ አሁንም የሥራ ባልደረቦቻችን አሉ። ነገር ግን ከጦርነቱ ጋር መስራት አልቻሉም። በዋናነት ላለፉት ጥቂት ሳምንታት ወደ ትግራይ የገባ ምንም አይነት የምግብ አቅርቦት የለም። ነዳጅ የለም። ኤሌክትሪክ ኃይል አቅርቦትም የለም። በመቀሌና በአክሱም ከተሞች ውሃ የለም። ሄደግሙ በመቶዎችና በሺዎች የሚቆጠር ሞት ሊያስከትል ይችላል። ወደ ስደት የወጡት ሰዎች በአጠቃላይ ለሰብአዊ ቀውስ ተጋላጭ ከሆኑት አንጻር ኢምንት ናቸው።
People leaving in their thousands, but that's really the tip of the iceberg in terms of the number of people who are vulnerable.
በሱዳን የተባበሩት መንግስታት የስደተኞች የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀንሰን አሁን ባለው አካሄድ ከቀጠለ በአንድ ወር ጊዜ ውስጥ ስደተኞቹ 50 ሺህ እንደሚደርሱ ገልጸው ጦርነቱ ካልቆመና ሁኔታዎች ካልተሻሻሉም በቀጣይ 5 ወራት ጊዜ ውስጥ ከ250 ሺህ በላይ ስደተኞች የሱዳን ድንበርን ይሻገራሉ ተብሎ እንደሚጠበቅም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደመው ዘገባ እናመሰግናለን። ኢትዮጵያ ውስጥ የህፃናትን የንባብ ባህል ለማዳበር ለአመታት ከሰሩት ተቋማት መካከል አንዱ ኢትዮጵያ ሪድስ ወይም ኢትዮጵያ ታንብብ የተሰኘው ተቋም ነው። ከሰሞኑ ለሶስተኛ ጊዜ የህፃናት መጽሐፍት ፌስቲቫልን አከናውኗል። የፌስቲቫሉን ይዘትና ተያያዥ ጉዳዮችን ለማወቅ ወደ ተቋሙ የኢትዮጵያ ቅርንጫፍ ኃላፊ ወይዘሪት የምስራች ወርቁ አመሻሹን ደውለናል። ወይዘሪት የምስራች አስቀድመው ስለ ተቋሙ አመሰራረትና ግቦች በጥቂቱ ያስታውሱናል።
ኢትዮጵያ ሪድስ እንግዲህ ኢትዮጵያ ውስጥ ከተመሰረተ 2002 ዓ.ም ነው። አሁን 17-18 ዓመት የሆነው ድርጅት ነው። ትኩረቱን ሙሉ በሙሉ አድርጎ የሚሰራው የልጆች የህፃናት ንባብን ለማዳበር ነው። በዚህም ዙሪያ ደግሞ የቤተመጽሐፍቶችን ማደራጀት ለህፃናት በሁሉም ክልሎች ላይ ኢትዮጵያ ውስጥ የሚገኙ ክልሎች ላይ አትሊስት አንድ የሚሆን የቤተመጽሐፍት ማደራጀት ስራ እንሰራለን። ያንንም ህፃናት ለልጆች ምቹ እንዲሆን በትምህርት ቤታቸው ውስጥ የሚገኘውን የቤተ መጽሐፍት ለልጆች ንባብ ምቹ እንዲሆን ማደራጀት፣ ቤተ መጽሐፍት ፈርኒቸር፣ ሼልፍ፣ ጠረጴዛ፣ ወንበር ከዛም መጽሐፍቶችን በመለገስ የስልጠና ፕሮግራሞችም ይኖሩናል። ለቤተ መጽሐፍት ባለሙያዎች እና ለመምህራን የሚሆን ልጆችን እንዴት ነው ወደ ንባብ መሳብ የምንችለው፣ ንባብ ላይ እንዴት ነው ኢንጌጅድ ሆኖ መቀጠል የሚቻለው፣ ክላስሩም ውስጥም ከክላስሩም ውጪም ያለውን ንባብ እንዴት ነው ልጆችን እንዴት አቀን መስራት የሚቻለው የሚለውን ነገር በስልጠና ከዛም ደግሞ እኛው ራሳችን ደግሞ ሞዴል በማድረግ እንዲከተሉት የምናደርግባቸው ፕሮግራሞች አሉ። ንባብ የሚደርስበት መጽሐፍ የሚደርስባቸውን ፕሮጀክቶች የተለያዩ ፕሮጀክቶችን ቀርጸን አለን። ከዚህም ደግሞ አንደኛው የሚጠቀሰው ዶንኪ ሞባይል ላይብረሪ ወይም ደግሞ በፈረስና በአህያ ኃይል የሚጎተት የቤተ መጽሐፍት አገልግሎት ነው። ይህም በገጠራማ ቦታዎች ላይ መጽሐፍት ካልደረሰበት ቤተ መጽሐፍት እጥረት የሆነባቸው ቦታዎች ላይ ለልጆች እዛው ራሳቸው መንደር ውስጥ በመግባት የንባብ አገልግሎቶችን መስጠት ነው። ከመጽሐፍ ጋር ትምህርቱን ውቃቸውን መጨመር ማለት ነው። መጽሐፍቶችን በእጃቸው ነክተው አይተው አንብበው የማያውቁ ልጆችን ማስተዋወቅ፣ መጽሐፍ ምን ይመስላል፣ ነገ ጠዋት እነሱ አንባቢ ሆነው ራሳቸው ጸሐፊ ሆነው ደራሲያን ሆነው ሰዓሊያን ሆነው እንዲወጡ ያንን ባህላቸው ከልጅነታቸው ጀምሮ እየቀረጹ እንዲሄዱ የምናደርግበት አንደኛው ውጤታማ የሆነ ፕሮግራማችን ነው። ሌላው ደግሞ መጽሐፍቶችን በአፍ መፍቻ ቋንቋ እያስተረጎሙ ማሰራጨት ነው እና በተለያዩ ሀገራዊ ቋንቋዎች እያደረግን እንገኛለን። እስካሁን ወደ 7-8 የሚሆን ቋንቋዎች ላይ እያስተረጎምን አሰራጭተናል። አንብቡ ማለት ብቻ ሳይሆን እንዴት ነው የሚያሰበው የሚለውን ነገር ደግሞ ለማስተዋወቅ የተለያዩ የህፃናት የንባብ ፌስቲቫሎችን እያዘጋጀን እናደርሳለን ማለት ነው። እና ጠቅለል ባለ መልኩ የሚሰራቸው ስራዎች እነዚህ ናቸው።
የንባብ ፌስቲቫል ነገር ከተነሳ አይቀር በቅርቡ ለሶስተኛ ጊዜ የልጆች መጽሐፍ ፌስቲቫልን እንዳዘጋጃችሁ ሰምተናል። ፌስቲቫሉን ለማዘጋጀት ምክንያት የሆናችሁ ጉዳይ ምንድን ነው? የፌስቲቫሉን ልዩ ነገሮችንም ይጠቃቅሱልን።
ኢትዮጵያውያን ሌላው ቤተ መጽሐፍ ሲያደራጅ አንደኛ ደረጃ ትምህርት ቤቶች ብቻ ሳይሆን የህዝብ ቤተ መጽሐፍቶች ላይ ነው የምናደራጀው እና ኢትዮጵያ ላይ ስራሱ ደግሞ የሚያስተዳድራቸው ሁለት የህፃናት ቤተ መጽሐፍቶች አሉ። አንደኛው አዲስ አበባ የሚገኘው ገበታ የህፃናት ቤተ መጽሐፍት ሲሆን ሁለተኛው ደግሞ አዋሳ የንባብ ማዕከል ነው። እሱ ለህፃናት እና ለተለቅላሉ ልጆች አገልግሎት የሚሰጥ ነው እና በዛ አገልግሎት በምንሰጥበት ወቅት ተጠቃሚ የሚሆኑት እዛው እኛው ሰፈር ያሉት እኛ አካባቢ እንዲሁ ንባብ ማዕከሉ አካባቢ ያሉ ልጆች ብቻ ሆኑ። ስለዚህ ወጥተን ደግሞ ለመላው ማህበረሰብ ደግሞ ለማስተዋወቅ የተለያዩ ኢቬንቶች መዘጋጀት አለባቸው በሚል እነሱ ልጆችን ማግኘት የምንችልባቸው ቦታዎች እየሄድን እናስተዋውቃለን። በሚዲያዎች አስተዋውቀን ወላጆች ልጆች ከወላጆቻቸው ጋር እየመጡ የእነዚህ የንባብ ፌስቲቫሎችን እያዩ መጽሐፍቶችን ገዝተው መጽሐፍቶችን በየሄዱበት ልክ ምግብ እንደሚገዛላቸው መጽሐፍትን እንደ አንድ ወራፊ ይዛቸው አስበው እንዲገዙ የምናበረታታበት ፕሮግራሞች ናቸው እና እንግዲህ ሶስተኛ ጊዜ ነው ያዘጋጀ ነው። የመጀመሪያው ፓርክ ውስጥ ነበር፣ የህዝብ ፓርክ ውስጥ አባባ ሲላ የሚባል ፓርክ ውስጥ ነበር ያዘጋጀ ነው። ወደ ፈረንሳይ አካባቢ የሚገኝ ቦታ ነው። ሁሉም ወላጅ የሚችለው በየትምህርት በዛ ዙሪያ ያሉ ትምህርት ቤቶችን ከአስተማሪዎቻቸው ጋር ለወላጆች ከወላጆቻቸው ጋር መጥተው የንባብ ፌስቲቫሉ የሚያካትተውን መልካም ፕሮግራሞች እንዲሳተፉ አድርገናል። ከዚህ ዋናው ዓላማ ንባብ ሆኖ የተረት አባት ኖሮት ንባብ የሚነበብበት ተረት የሚወራበት ከንባብ ጋር ግንኙነት ያላቸው የተለያዩ አዝናኝ የሆኑ ጨዋታዎች እና መልእክቶች የሚተላለፉበት ነበር። ልጆችን በጣም የሚደሰቱበት ሆኖ ስላገኘ ነው በየአመቱ እንዲሆን ወስነን አርገናል። ሁለተኛውም ደግሞ አምና ያደረግነው ኤምፓ አምባ የሚባል የበጎ አድራጎት ሬጅስተር የሚመራ አንድ ትምህርት ቤት ውስጥ ነው። እነሱም እንዲህ ተደራሽነት የላቸውን ብለን ስለምናምን እነዚያ አካባቢ ላይ ያለውን ወደ የካ ኮተቤ አካባቢ ላይ ያሉ ህጻናትን አድሬስ ለማድረግ የተደረገ ፕሮግራም ነው። ግን አላማው አንድ አይነት ሆኖ ግን የተለያዩ ቦታዎች ላይ በመዞር አድሬስ ለማድረግ የሚሞከር ነው። በሶስተኛው ደግሞ የዘንድሮ አሁን ያለፈው ሳምንት ያዘጋጀ ነው በቀጸኔ መድኃኒዓለም የህጻናት ማሳደጊያ ተገኝተን እነዚህ ኦርፋን ሴንተር ውስጥ ያሉ ልጆችን ምናልባትም ብዙ ጊዜ እንዲህ አይነት ስደት ለፐብሊክ በሚደረጉ ፕሮግራሞች ላይ እድል አጋጥሟቸው ላይሆን ይችላል በሚል ተነሳሽነት የተዘጋጀ ፕሮግራም ነው። እውነትም ሄደንም ስናደርግ ልጆቹ በጣም ደስተኛ ነበሩ። ቤተ መጽሐፍት ግቢያቸው ውስጥ ቢኖርም ስለ ቤተ መጽሐፍት ጥቅም የነገራቸውም በብዛት ላይኖር ስለሚችል ስለ መጽሐፍ ጥቅም ታዋቂ ሰዎችን በመጋበዝ እንደ ተረት አባት ሆነው እንዲያነቡላቸው አዝናኝ የሆኑ አሻንጉሊቶችን የለበሱ ካራክተሮች መጥተው ከነሱ ጋር ውለው አጫውተዋቸው ስለ መጽሐፍ ጥቅም ስለ ንባብ ጥቅም የተለያዩ በካራክተሮቹ ተመስለው ደግሞ አሁን ካረንትሊ ባለው የኮቪድ-19 ፓንደሚክ ላይ ያለውን ፕሪቬንሽን ምን መምሰል እንዳለበት እንዴት መከላከል እንዳለባቸው ራሳቸው የተለያዩ መልካም መልካም መልእክቶች ተላልፈውላቸው ልጆቹ በስዕል በሙዚቃ በውዝዋዜ የተለያዩ አዝናኝ ጨዋታዎች የታገዘ የንባብ ፕሮግራም ነው እና ንባብን በቃ እንደዚህ አዝናኝ ነው የሚለውን ነገር ውስጣቸው እንዲቀር እና የነገውን ትውልድ ደግሞ ስንቀጥ በእንደዚህ አይነት መልኩ ነው እንጂ በቁም ነገር መልክ ብቻ እንዲህ አይነት መልክቶች መተላለፍ የለባቸውም ብለን ስለምናምን በአዝናኝ የሆነ ፕሮግራሞች የታገዘ የንባብ ፌስቲቫሎች እያዘጋጀን ነው እና የአሁኑም አላማ ይህን ነበረ። የያዘውን ፕሮግራሞች ባጭሩ እነዚህ ነበረ።
እንግዲህ በተመሳሳይ በአዲስ አበባ ኮንዶሚኒየሞች ውስጥም ከመዘክርና ኢጋ ሚዲያ ጋር በመተባበር የህፃናትና የንባብ ፌስቲቫልም እንዳዘጋጃችሁ ሰምተናል። ተቋማችሁ ከሌሎች የማህበረሰብ ክፍሎች ይልቅ ህፃናትና ንባብ እንዳይነጣጠሉ በትኩረት እንደሚሰራ ይናገራል። በህፃናት ላይ ልዩ ትኩረት ማድረግ የፈለጋችሁበት ምክንያቱ ምንድን ነው?
ከልጅ ፍሳ መጀመር አለበት። ልጆች ከህፃንነታቸው እንደ ባህል እንደ ልምድ ንባብን ካልተለማመዱት ከፍ ብለው ለመንገድ ለማሳመን ለማስለመድ በጣም የሚያስቸግር ሁኔታ ስለሆነ ፕራክቲካልም ደግሞ እያየ ነው። ከፍ ብለው ሲሄዱ በብዛት ንባብን ለጥናት ፈተና ለማለፍ እንጂ መጽሐፍትን ከዛ በኋላ ለማየት ነገር አለ። ግን እንደ ንባብ እንደ መዝናኛ እንደ ልምድ እንደ ባህል ለመቁጠር ግን ከልጅነታቸው ሲነበብላቸው ማድረግ አለባቸው። ራሳቸውን ፕራክቲስ ማድረግ አለባቸው። እኛ ታዋቂ ሰው የተሰባቸው ታላቅ ወንድም እህቶቻቸው ያንን እያደረጉላቸው የሚያድጉ ከሆነ ያንን እያዩ ከሆነ የሚያድጉት ያለምንም ጥርጥር የንባብ ፍላጎታቸው ይጨምራል። ለመጽሐፍ ያላቸው አመለካከት በትክክል የተስተካከለ ነው ብለን ይሆናል ብለን ስለምናምን ነው።
ወይዘሪት የምስራች ወርቁ የኢትዮጵያ ሬድስ ወይም ኢትዮጵያ ታንብብ ተቋም ኃላፊ በእጅጉ አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም በእጅጉና አመሰግናለን። የኢትዮጵያ መከላከያ ሰራዊት ህግን ማስከበር ባለው ወታደራዊ ዘመቻ በተለያዩ ጦር ግንባሮች ድል እየቀናው እንደሆነ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ገልጸዋል። የዚህን ዘገባ ዝርዝር መስፍን አራጊ ያጋራናል።
በመንግስት የመገናኛ ብዙሃን የተጠቀሱት የጦር ኃይሎች ጠቅላይ ታማዦር ሹም ጄኔራል ብርሃኑ ጁላ መከላከያ ሰራዊት በመራባይ ትግራይ ከዳንሻ ባከር አዲጎሹ አዲ ሀገራይ አዲ ጎዛምን ሰብሮ በትናንትናው ለት ሽሬን እንደተቆጣጠረ ተናግረዋል። በደቡብ ግንባር ደግሞ ከዋጃ ጀምሮ አላማጣና ኮረምን ተቆጣጥሮ ወደፊት እየገፋ መሆኑን ገልጸዋል። በምስራቅ ግንባርም ጨርጨር መሆኔ ራያ ቆቦና ሌሎች ቦታዎችን በቁጥጥር ስር መዋሉንና የኮንክሪት ምሽጎችንም ሰራዊቱ እንዳፈረሰ አክለው አስታውቀዋል። ሌላ በኩል ያስቸኳይ ጊዜ አዋጅ የመረጃ ማጣሪያ ይፋ ባደረገው መረጃ የህዋት ቡድን በትግራይ የሚገኙ መሰረተ ልማቶችን ያወደመ መሆኑን ገልጿል። ህዋት በሁሉም አቅጣጫ ወደ መቀሌ የሚያስገቡ አራት ድልድዮችን እንዳፈረሰ የተጠቀሰው መረጃ በሽሬና በአክሱም መካከለ የሚገኘውን አስፋልት በግሬደር ቆፍሮ ወደ ጉድጓድነት እንደቀየረውም አትቷል። ይህ በእንዲህ እንዳለ መከላከያ ሰራዊት በህዋት ላይ ወታደራዊ እርምጃ መውሰዱን ተከትሎ ባላማጣና ከባቢዋ ለሁለት ሳምንት ገደማ ተቋርጠው የነበሩ የመብራት የውሃና የቴሌፎን አገልግሎቶች መጀመራቸውን ያላማጣ ኗሪ ለአሜሪካ ድምጽ ገልጸዋል።
አብይ መንግስት ነው ዘግቶት የነበረው እያሉ ነበር። ከተማዋ ነጻ ከወጣች በኋላ የአማራ አመራሮች ይህን መብራት ማስተካከል የሚለው በአሁኑ መንግስት የተቀመጠ ከተማ መብራት አለ፣ ውሃም አለ። ምን ልዩና መከላከያ ከተቆጣጠረው በኋላ ሙሉ አገልግሎት አሁን አግኝተናል።
ባላማጣ ከተማ የቀበሌ 5 ነዋሪ ነኝ ያሉት አስተያየት ሰጪ ከ3 አመታት በኋላ ወደ ትውልድ ቀያቸው መመለሳቸውን ተናግረዋል።
ከዛ በፊት አላማጣ መግባት አንችልም። ከጦርነቱ በኋላ አላማጣ ራያ አካባቢ ነጻ ከወጣች በኋላ አሁን ከ3 አመት በኋላ ተመልሰናል።
የት ነበር የነበሩት? እስከዛ
ቆቦ ከተማ ነበር የምንኖር።
ስለዚህ በ30 ኪሎ ሜትር ርቀት ባለች የትውልድ እና የእድገት ሀገሮት ላይ ተመልሰው ለመምጣት 3 አመትን ጠብቀዋል ማለት ነው። አሁን አላማጣን እንዴት ነው ያገኙት?
አላማጣውን ፍጹም ሰላም ነው። የአካባቢ ሰው ነው የሚኖረው፣ በሚፈልገው ሰው እጅ ብርታለች። ሰላም ነው፣ ፍጹም ሰላማዊ ነው።
ኗሪው መከላከያ ሰራዊት የአማራ ልዩ ኃይልና ሚኒሻው አካባቢውን ከመቆጣጠሩ በፊት በህወሓት ቁጥጥር ስር ውለው እስር ቤት የነበሩ ሰዎች የደረሱበት አለመታወቁ እንዳሳሰባቸውም ጠቁመዋል።
በቀነስ እንትኑ በቅጥያ ስሙ አሸር የሚባል ትሆኑ ወይ የምትባል ልጃለች እና ጠቅላላ ደግሞ በመላ አላማጣ ከተማ የነበሩት ስሬዎች ገጠር ወረዳ፣ ከተማ ወረዳና ማረሚያ ቤት ጠቅላላ ያሉ ታሪዎች የት እንዳሉ አይታወቅም። አሁን የአማራ ፖሊስ ሰታ የተረከባቸው ባዶ ነው የተረከባቸው።
ማረሚያ ቤት
ጠቅላላ ጋር የነበሩ ታራሚ ባዶ ቤት።
የአካባቢውን ሰላም ለማስጠበቅ ከጸጥታ ኃይሉ ጋር ተቀናጅተው እየሰሩ መሆኑን አስረድተዋል።
እዚህ ሀገር ተወላጆች እየተሰበሰብን በየከተማችን በየቀበሌው ማለት ነው በየዞን አንዳንድ በዚህ አካባቢ ዘረፋዎች እንዳይኖሩ ጠብ እንዳይኖር ሌላ በጎን የገቡ በጎን በሚያፈልግ እነሱን ዝራ ይሻሉ እነሱን ነቃን እያወጣን እየጠቆምን እያስያዝን ነው።
ተመዘገቡ በተባሉት የጦር ሜዳ ድሎችም ሆነ በስር የነበሩ ዜጎች እየደረሱበት አልታወቀም የሚለውን ስጋት የስልክ አገልግሎት መቋረጥና አካባቢው በጦርነት ውስጥ በመሆኑ ከትግራይ በኩል ምላሽ ለማካተት አልተቻለም። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
Bye.
አብረን ስለነበርን በእጅጉን አመሰግናለን። በነገው ዕለት እንገናኛለን። አፍታሙ ዘይም ዝግጅቱን በመምራት ኤልያስ አስማረ ደግሞ የድምጽ ምህንድስናውን በማከናወን አብረናችሁ አምሽተናል። ትዝታ በላቸው ደግሞ የመርሃ ግብሩ አርታኢ ናት። የነገ ሰው ይበለን። መልካም ምሽት።
Any